ምስራዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እግዚአብሔር አምላካችን አንድ ሁለት ይያለ ከኢዮብ መጽሐፍ ያስተማረን አሁን ወደ ፍጻሜው እየተቃረብን መጥተናል። እዚህ ውስጥ እግዚአብሔር ብዙ ቁም ነገሮችን ለኔና ለእናንተ ማስረፉ እውነት ነው። እግዚአብሔር ደግሞ ሳይናገር ያለፈበት ጊዜ የለም። እግዚአብሔር ይክበር ይመስገን። ባላችሁበት ስፍራ እናንተን ተጠብቆ እኛንም ደግሞ በዚህ ካይኖቹ ይታሳርቀን አንድ ላይ እነሆ በተወደደች ሰዓት በዚህ ባየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗልና ጌታን እናመሰግናለን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የኢዮብን መጽሐፍ ጥናታችንን እንቀጥላለን። የኢዮብን መጽሐፍ እንግዲህ ወደ ማገባደዱ ስለደረስን እዚህ በኋላ ደግሞ ምንን እንመለከታለን ማለት ነው? የገላትያን መጽሐፍ እናጠናለን ማለት ነው። ሐዋርያው ጳውሎስ በመልእክቱ ውስጥ ለገላትያ ሰዎች የጻፈውን መልእክት እንመለከታለን ማለት ነው። እስከዚያ ጊዜ ድረስ እንግዲህ የዛሬውን ትምህርታችንን እንቀጥልበታለን። እስቲ በማስቀደም ይህንን ዝማሬ እንጋብዛችሁ።
የምድር መሰረት ቢነዋወጥም ተራሮች ወደ ባህር ቢወድቁም ማዕበል ቢነሳ ወጀብ ቢመጣ ጠላት ቢናደድ እጅግ ቢቆጣ በጌታ ታምን ሰብራችን አንድ መሬት አትወድቅም። በእግዚአብሔር ታምነን አንፈራም። በራብ ዘመን ጠግባለን፣ በበረሃ እንረካለን፣ በመከራ እንከብራለን እንከብራለን። በእግዚአብሔር ታምነን አንፈራም። በምድረ በዳ የሰማይ መናን በባህር መሃል መንገድ አድርጎ ይመራል ጌታ ሕዝቡን ታድጎ ካልተጠራጠን ካላመነታን እሳቱን አልፎ ማንም አይነካን። በእግዚአብሔር ታምነን አንፈራም። በራብ ዘመን ላስር በንሄድም እንኳን ጌታ ከኛ ጋር አለው ቃል ኪዳን። የሚጠብቀን ፍጹም አይተኛም እረኛው ኢየሱስ ሳያንቀላፋም። በመከራም ውስጥ በእርሱ ሰንተን እንደምቃለን እንከብራለን። በእግዚአብሔር ታምነን አንፈራም አንፈራም። በራብ ዘመን እንጠግባለን፣ በበረሃ እንረካለን፣ በመከራ እንከብራለን። በእግዚአብሔር ታምነን አንፈራም አንፈራም። በራብ ዘመን እንጠግባለን፣ በበረሃ እንረካለን ያብራል
ግዛቸው ወርቁ በዚህ ዝማሬ ስላገለግለን እግዚአብሔር ይባርከው። አዎ እኔና እናንተ እግዚአብሔርን ከተማመንን ወዳጆቼ ምንም የሚያስደነግጠንና የሚያስፈራን ነገር የለም። የሞትን ጥላ ከላያችን ላይ ኢየሱስ ክርስቶስ ገፎታል። እግዚአብሔር ይመስገን። እንግዲህ አሁን ወደ ትምርታችን ከመላፋችን አስቀድመን እስቲ እንጸልይ። ጌታ ሆይ ዛሬ ደግሞ ለልጆች የሚበጅ እግዚአብሔር ሆይ ቃል አለ። ቃል ፈጽሞ ከማር ይልቅ ይጣፍጣል። እግዚአብሔር ሆይ አይሰለችም። የዚህ ዓለም ነገርና ተድላ ሁሉ እግዚአብሔር ሆይ ጊዜያዊና ጠፊ ነው፣ ይሰለቻል። እግዚአብሔር ሆይ ባንተ የታመነች ነፍስ ሌትና ቀን ትረካለች። ስለዚህም እግዚአብሔር አምላካችን ሆይ ያንተን በጎ ነገር ያንተን መልካም ነገር እንድታስተውቀን እንደገና ደግሞ ባሪያዎችሽ ተነቀርበናልና ተናገረን። በዚህ ሰዓት ወገኖቼ በራዲዮናቸው ዙሪያ ተሰብስበው አንተ ሊያደምጡ ቀርበዋል። እንዳቀራረባቸው እንዳመጣጣቸው እንድትገናኛቸው እኔ ባሪያ አዚዮኝ ጸልያለሁ። ለኔም ደግሞ እግዚአብሔር አምላኬ ሆይ ለወገኖቼ የማስተላልፈውን ቃል ኖ በከናፍርቶቼ ባፌ ባንደበቴ ውስጥ እንድታስቀምጥ እግዚአብሔር ሆይ ለምንሃለሁ። ከስጋዬ ከደም የሆነ ነገር እግዚአብሔር ሆይ እንዳልናገር አንተ ከናፍርቶቼን ቀድስ። ለወገኖቼ ደግሞ የሚረባ ቃል አንተ አለህና እግዚአብሔር አባቴና አምላኬ ሆይ ለእያንዳንዳችን ለሁላችንም እንድትናገረን ለምንሃለሁ። ድካማችንና በደላችንንም ሁሉ ይቅር በለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ከበራችሁ አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በተከታታይ سنመለከት የነበረውን ከምዕራፍ 32 እስከ ምዕራፍ 37 የተገለጸውን የኤሊዮን ንግግር ነበር። ዛሬም እንግዲህ ከምዕራፍ 36 ቁጥር 3 አብረን እንመለከታለንና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ ኢዮብ ምዕራፍ 36 ቁጥር 3ን አውጡ። ጻፈ ኢዮብ ምዕራፍ 36 ቁጥር 3ን ተመልከቱ። ወዳጆች በምዕራፍ 36 ውስጥ እግዚአብሔር ታላቁ መምህር መሆኑን በትላንትናው ምሽት ክፍለ ጊዜ መጠቃቀሳችን የሚታወስ ነው። ዛሬም ይህንኑ ጥናትን ገፋበታለን ማለት ነው። እንዲህ ይላል፣ እውቀቴን ከሩቅ አመጣለሁ ፈጣሪዬንም ጻድቅ ነው ላለው ይላል። ከብዙ አመታት በኋላም ጳውሎስ በእግዚአብሔር ዘንድ አመጻለሁ ወይ በማለት ጠይቋል። የሰጠው መልስ በፍጹም የለም የሚል ነበር። ሮሜ ምዕራፍ 9 ቁጥር 14 መመልከት ይቻላል። እግዚአብሔር በባሪው ጻድቅ ነው፣ በሚያደርገው ነገር ሁሉ ጻድቅ ነው። ምንም እንኳ እግዚአብሔር ጻድቅ እንደሆነ ኤሊው ቢመሰክርም ሰው ግን በዚህ መልኩን እንደማያውቀው ይናገራል። ቃሌ በእውነት ያላሰት ነው፣ በእውቀትም ፍጹም የሆነ ካንተ ጋር አለ ይላል። ቁጥር 4ን ይመለከቷል። በእውቀቱ ፍጹም የሆነ እግዚአብሔር ብቻ ነው። ወዳጆች እነሆ እግዚአብሔር አያል ነው፣ ማንንም አይንቅም። እርሱ በማስተዋል ብርታት ኃይል አለው። እርሱ የበደለኞችን ሕይወት አያድንም፣ ለችግረኞች ግን ፍርዱን ይሰጣል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለምም ከነገሥታት ጋር በዙፋን ላይ ያስቀምጣቸዋል፣ እነርሱም ከፍ ከፍ ይላሉ ይላል። ከቁጥር 5 እስከ 7 ያለውን ስፍራ ልብ ይሏል። ወዳጆቼ የመልእክቱን ጭብጥ ሐሳብ ረጋ ብለን سنመለከተው እግዚአብሔር ከኛ በጣም የራቀ ስለሆነ ልናውቀውም ሆነ ከእርሱ ጋር ልንገናኝ አልችልም የሚለው ነው እናገኛለን። አስተዋላችሁ? የዚህን ክፍል ጭብጥ ሐሳብ ረጋ ብለን سنመለከተው እግዚአብሔር ከኛ በጣም ይራቀ ስለሆነ ልናውቀውም ሆነ ከእርሱ ጋር ልንገናኝ አንችልም የሚል ሆኖ እናገኛለን። እዚህ ላይ ሊዩ በጣም ተሳስቷል። ይህን አስተሳሰብ የሚያራምዱ በዘመናችን ያሉ ሰዎችም በጣም ተሳስተዋል። አንዳንድ የሃይማኖት ክፍሎችም እንደዚህ የሚሉም አሉ። ሰውን ከእግዚአብሔር የሚለየው ምን እንደሆነ ነብዩ ኢሳይያስ ከተናገረው መልእክት መመልከት ይቻላል። ሰውን ከእግዚአብሔር የለየው የቦታ ርቀት አይደለም። እግዚአብሔር ትልቅ፣ እኛ ደግሞ ትንንሾች በመሆናችንም አይደለም። እግዚአብሔር የማይወሰን፣ እኛ ደግሞ በሁሉ ነገራችን የተወሰን በመሆናችንም አይደለም። በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል ኢሳይያስ ምዕራፍ 59 ቁጥር 2 መመልከት ይቻላል። ኢሳይያስ ምዕራፍ 59 ቁጥር 2ን ስንመለከት እውነቱንና ሐቁ ምን እንደሆነ መለየት እንችላለን። በዚያ ዘመን ሰዎች ስለነበሩበት ሁኔታ ሲያመለክትም እጃችሁ በደም ጣታችሁም በበደል ረክሳለች፣ ከንፈራችሁ ማሰትን ተናግሯል፣ ምላሳችሁ ማጥያትን አሰምቷል፣ በጽድቅ የሚጠራ በእውነትም የሚፈርድ የለም፣ በምናምንቴ ነገር ታምነዋል፣ ጉዳትን ጸንሰዋል፣ በደልንም ወልደዋል ይላል ኢሳይያስ ምዕራፍ 59 ከቁጥር 3 እስከ 4 ያለውን መመልከት ይቻላል። ኢሳይያስ 59 ቁጥር 3 እና 4ን በኋላ ተመልከቱ። ሰውን ከርሱ የሚለዩት እነዚህ ነገሮች መሆናቸውን ነው እግዚአብሔር የሚነግረን። አስተዋላችሁ? ሰውን ከእግዚአብሔር የሚለዩት እነዚህ በቁጥር 2 በቁጥር 3 እና በቁጥር 4 የተገለጹ ነገሮች ናቸው። ዛሬ እኔና እናንተ ከእግዚአብሔር መራቅ የለብንም። ምክንያቱም ኃጢአት ላንዴና ለሁል ጊዜ ምላሽ አግኝቷል። በእግዚአብሔርና በሰው መካከል አንድ መካከለኛ አለ። እርሱም ሰው የሆነ ኢየሱስ ክርስቶስ ነው። በእርሱ አማካይነት ወደ እግዚአብሔር መምጣት እንችላለን። የኢዮብ ትልቁ ጩኸት እርሱንና እግዚአብሔርን የሚያገናኝ ማጣቱ ነበር። ከማንም ይልቅ ኤሊሁ ኢዮብን ቀርቦታል። ያም ሆኖ ግን ይህን ያህል አልረዳውም። እግዚአብሔር በጉዳዩ ጣልቃ የገባውም ምክንያቱ ይኸው ነው። እግዚአብሔር ታላቅ መምህር እንደሆነ ኤሊሁ በሚከተለው ሁኔታ ይናገራል። እስቲ ቁጥር 2 እና 3ን ተመልከቱ። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደርሱስ ያለ አስተማሪ ማን ነው? መንገዱን ማን አዘዘለት? ወይስ ኃጢአትን ሰርታል የሚለው ማን ነው ይላል። ኤሊሁ እንደ እግዚአብሔር ያለ አስተማሪ ማን ነው ይላል። ጌታ ኢየሱስ በዚህ ምድር በነበረባቸው ዓመታት ከታወቀባቸው ነገሮች አንዱ አስተማሪነቱ ነበር። ማንም እንደዚህ ሰው አላስተማርም ሲሉ ጠላቶቹ ራሳቸው እንኳን መስክረውለታል። ዮሐንስ ምዕራፍ 7 ቁጥር 46ን ተመልከቱ። ዮሐንስ ወንጌል ምዕራፍ 7 ቁጥር 46ን መመልከት ይቻላል። በጣም የሚገርመው ደግሞ ዛሬም ቢሆን ብዙዎች ሰዎች እርሱን እየጠሉ ትምህርቱን ግን ሲወዱለት ይታያል። አሁን ደግሞ ወደ ምዕራፍ 37 ተሸጋግረን የኤሊሁን የድምዳሜውን ንግግር እንመለከታለን። ኢዮብ ምዕራፍ 37 ከቁጥር 22 እስከ 4 ያለውን ስፍራ ተመልከቱ። ኢዮብ 37 ከቁጥር 22 እስከ 24 ያለውን ስፍራ እንመልከት። ኤሊሁ በሚከተለው ቃል ነበር ንግግሩን የደመደመው። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለ። ሁሉን የሚችል አምላክን እናገኝ ዘንድ አንችልም። በኃይል ታላቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል፣ በልባቸውም ጠቢባን የሆኑትን ሁሉ አይመለከትም ይላል። ኤሊሁ ለኢዮብ ነቢይም ከእግዚአብሔር አስታራቂ መካከለኛም ሊሆነው እንደማይችል ከዚህ ምዕራፍ መመልከት ይቻላል። ኤሊሁ ለኢዮብ ነቢይም ከእግዚአብሔር አስታራቂ መካከለኛም ሊሆነው እንደማይችል ሲገልጽለት ከዚህ ምዕራፍ መመልከት ይቻላል። ሌሎች የኢዮብ ጓደኞችን በመንፈሳዊ ጉዳይ አማካሪዎቹ መሆን ፈልገው ነበር። በእግዚአብሔር ምትክ ሆነው ወደ ኢዮብ ቀርበው ነበር። ይሁን እንጂ የነርሱ ሙቀትና መረዳትም ቢሆን ያንን ለማድረግ የሚያስችላቸው አልነበረም። ማንንም የማንንም ችግር በሚገባ ማወቅና መመርመር አይችልም። የራስ ምታት ህመም ለብዙ ጊዜ ነበረብኝ። በሕክምና የሚረዳኝም በጣም ጥሩ ዶክተር አለኝ። ይህ ዶክተር ግን እንደ እግዚአብሔር ሁሉን የሚያውቅና በሁሉም ቦታ የሚገኝ እንዲሆን አልጠብቅበትም። አንዳንድ ነገሮችን ስጠይቀው ስለዚህ ጉዳይ እኔ አበበ በፍጹም አላውቅም ስለሚለኝ ቅር አይለኝም። እንዲያውም እንደኔው ሰው መሆኑን ብቻ ነው የሚያሳየኝ። ኤሊው ለዮም መልስ መስጠት አልቻለም። ለዮም መልስ ለመስጠት አቅምም ችሎታም ያለው እግዚአብሔር ብቻ ነበር። በሚቀጥለው ምዕራፍ የምንመለከተው እግዚአብሔር ለዮብ ስለሰጠው መልስ ይሆናል ማለት ነው። እንግዲህ አድማጮቼ ቀደም ብዬ እንደተናገርኩት አንድ ሁለት ይያልን አሁን ወደዚህ ወደ መጽሐፈ ኢዮብ ጥናት መገባደጃ ወይም መጨረሻ ደርሰናል ማለት ነው። በመቀጠል ደግሞ ከምዕራፍ 38 እስከ ምዕራፍ 42 ድረስ እግዚአብሔርና ኢዮብ የሚነጋገሩትን እንመለከታለን ማለት ነው። ልብ በሉ ከመጽሐፈ ኢዮብ ምዕራፍ 38 እስከ ምዕራፍ 42 መጨረሻው ድረስ እግዚአብሔርና ኢዮብን በየክፍሉ እናገኛለን ማለት ነው። ይህ አብይ ሐሳቡ ነው። ባለፈው ምዕራፍ ኢዮብ ብቻውን መቅረቱን አይተን ነበር ያበቃ ነው። አሁን ደግሞ ኢዮብ ደካማ በሆነበትና ብቃት ባጣበት ነገር ላይ እግዚአብሔር ትልቅ መሆኑን እንመለከታለን። ያንድ መልካም አስተማሪ መለያ ምልክት ተማሪው ከደረሰበት መረዳት አንጻር መጀመሩ ነው። ተማሪው ከደረሰበት በመነሳት እርሱ ማድረስ ወደሚፈልገው ደረጃ ያደርሰዋል። እግዚአብሔር ያስተምራል። እዚህ ላይ የምንመለከተው ኢዮብን ሲያስተምረው ነው። ጌታ ኢየሱስ ክርስቶስም ታላቅ መምህር ነው። ዛሬም ሊያስተምረን ይፈልጋል። ከተፈጥሮ በመነሳት እግዚአብሔር ኢዮብን ሊያስተምረው ይፈልጋል። እንደ ፈጣሪነቱ ማዕበልና ወጀብ ውስጥ ሆኖ እግዚአብሔር ሊያስተምረው ተነስቷል። ከዚህ ጀምሯል። ብዙም ሳይቆይ ደግሞ እርሱ ወደ ፈለገው ደረጃ ያደርሰዋል። ጌታ ኢየሱስም ይህን በመሰለ መንገድ ነበር ማስተማር የጀመረው። የተናገራቸው ምሳሌዎች ሁሉ ምናባዊ ፈጠራዎች ናቸው ለማለት ይከብደኛል። በዘመኑ ከነበሩ ሰዎች ሕይወትና ውሎ በመነሳት ነበር ምሳሌዎቹን ጌታ የተናገረው። ጌታ ኢየሱስ በዚህ ምድር በነበረ ጊዜ ባስተማረበት ፓለስቲና ብዙ ኮረብታና ተራራ አልነበረም። አካባቢው ገላጣ ሜዳ ስለሆነ በየሄደበት ሁሉ ገበሬዎች ሲያርሱና ዘር ሲዘሩ ይመለከታል። ከዚህም በመነሳት እነሆ ዘሪ ሊዘራ ወጣ አለ። ማቴዎስ ምዕራፍ 13 ከቁጥር 3 እስከ 9 ያለውን ስፍራ በኋላ ተመልከቱ። መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በሦስት መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች ሲልም አስተምሯል። ማቴዎስ ምዕራፍ 13 ቁጥር 33ን መመልከት ይቻላል። እንግዲህ ምሳሌዎቹ ሁሉ ከሰው የዕለት ተዕለት ሕይወት ጋር የተያዙ ነበሩ ማለት ነው። ሰዎች ከሚያውቁበትና ከደረሱበት በመነሳት እርሱ ወደሚፈልገው ደረጃ ሊያደርሳቸው ይፈልጋል። ይህን ጠቃሚ የማስተማሪያ ስልት ከጠቅላላው መጽሐፍ ቅዱስ መመልከት ይቻላል። ከደረስንበት በመነሳት እግዚአብሔር ወደሚፈልገው ደረጃ ማድረስ ይሞክራል። ከሰዎች የዕለት ተዕለት ውሎ ጋር የተያያዥነት ካላቸው ነገሮች በመነሳት ደግሞ ስንናገር ወይም ስናስተምር ሰዎች ደስ ብሏቸው ይሰሙናል። ምክንያቱም እነርሱ ከደረሱበት ወይም ካለፉበት ስፍራ ስለምንነሳ ነው። እግዚአብሔር ለኢዮብ የተናገረውን እስቲ አሁን ደግሞ ከኢዮብ ምዕራፍ 38 ከቁጥር 1 እስከ 2 ያለውን በመመልከት እንጀምር። እግዚአብሔርም ባውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ ያለ ዕውቀት በሚነገር ቃል ምክርን የሚያጨልም ይህ ማነው ይላል። እንግዲህ ተመልከቱ፣ ኢዮብን ባስጨነቀውና ከበረታበት አውሎ ነፋስ ውስጥ ሆኖ ነበር እግዚአብሔር ለኢዮብ የተናገረው። እንደ ፈጣሪነቱ በስልጣን ይናገራል። እግዚአብሔር ሲናገረው ከሰማ በኋላ ኢዮብ የማይገባኝን ተናግሬያለሁ በማለት ሲጸጸት ብዙ ጊዜ እንመለከታለን። ብዙዎቻችንም ወገኖቼ ስላልገባንና በቅጡ ስለማናውቀው ጉዳይ በድፍረት እንናገራለን። ይህ ደግሞ ትልቅ በደል ነው። ያለ ዕውቀት በሚነገር ቃል ምክርን የሚያጨልም ይህ ማነው ይላል እግዚአብሔር። አንድ ሰው ሲናገር መዝገበ ቃላትን የሞደው ውስጡ ያሉት ታሪኮች አጫጭር በመሆናቸው ነው በማለት መናገሩ ይጠቀስለታል። አንዳንድ ሰዎች ግን ከመዝገበ ቃላት ውስጥ ጥቂት ቃላትን ያወጡና የፈለጉትን ያህል ያሰፋቸዋል። ትርጉም ሰጠ አልሰጠ ደንታ የላቸውም። እነርሱ የሚያዩት ነገር ማብዛታቸውንና ማስፋታቸውን ነው። እስቲ አሁን ደግሞ ቀጥለን ቁጥር 3 እና 4ን እናንብብ። እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቃለሁ፣ አንተም ተናገረኝ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውልስ እንደሆን ተናገር ይላል። አድማጮቼ፣ በዘመናችን በተጻፉ ስለ ፍጥረት በሚናገሩ መጻሕፍት ፊት ለፊት ሽፋን ላይ ይህ ቃል ቢጻፍ ወድ ነበር። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆንስ ተናገር ልላቸው ፈልጋለሁ። ብዙ ሰዎችን ማለቴ ነው። ይህን ግዙፍ ፍጥረት ዓለም ደግፎ የያዘው ኃይል ምንድን ነው? ምድር ትሽከረከራለች። በዚህ ሁኔታ ለብዙ ሚሊዮን ዓመታት እንደነበር እናውቃለን። ለመሆኑ መሬት የተፈጠረችው መቼ ነው? መሽከርከርን የጀመረችውስ መቼ ነው? ምድርን በመሰረትኩ ጊዜ ወዴት ነበርክ? በማለት ኢዮብን እግዚአብሔር ይጠይቀዋል። እስቲ አሁን ደግሞ ቀጥለን ከቁጥር 5 እስከ 7 ያለውን ቃል እናንብብ። ብታውቅስ መስፈሪያን የወሰነ በላያስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበር? የማዘኗስ ድንጋይ ያቆመው ማን ነው ይላል። በፍጥረታቱ አማካይነት እግዚአብሔር ራሱን ለሰዎች እንደገለጸ ጳውሎስ ሲናገር እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህም እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ይላል። ሮሜ ምዕራፍ 1 ከቁጥር 18 እስከ 20 ያለውን ስፍራ ልብ ይሏል። በተፈጥሮ አማካይነት ወገኖቼ እግዚአብሔር ለኢዮብ ብቻ ሳይሆን ለኛም ጭምር ነው የሚናገረው። ይሁን እንጂ ሰዎች ከእግዚአብሔር ይልቅ ፍጡርን ማምለክ መርጠዋል። በሮሜ መልእክቱ የመጀመሪያው ምዕራፍ ጳውሎስ የሚናገረው ስለዚህ ጉዳይ ነው። ሮሜ ምዕራፍ 1 ከቁጥር 21 እስከ 23 ያለውን ስፍራ ልብ ብላችሁ በኋላ ተመልከቱ። ሮሜ ምዕራፍ 1 ከቁጥር 21 እስከ 23 ያለውን ስፍራ በኋላ ተመልከቱ። ተፈጥሮ ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ኃይል፣ ስለ እግዚአብሔር ጥበብና ታላቅነት ይናገራል። በጌታ የተወደዳችሁ አድማጮቻችን የዚህን ምሽት ጥናታችንን እዚህ ላይ እናጠናቅቃለን። እስከዚያው ጊዜ ድረስ በሰላም ውስጥ ያንዳንዳችንን እግዚአብሔር ይጠብቀን እያልን ዝማሬ ጋብዘናችሁ እንሰናበታችኋለን። ደህና አደሩ። Yeah.
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።